የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አንደኛ ተቀላላ ጉባኤውን አጠናቆ የጋራ መግለጫ አውጥቷል። አባላቱ የፓርቲውን የአምስት ዓመት የሥራ እንቅስቃሴ ሪፖርትም አድምጠዋል። እንደዚሁም በአገሪቱ ወቅታዊና ነባራዊ ተጨባጭ ሁኔታዎች ላይም በስፋት መወያየታቸው ተገልጧል። በመግለጫው ዙሪያ ማብራሪያ ለማግኘት የፓርቲዎቹን ስብስብ ሊቀመንበር ፕሮፌሰር በየነ ጴጥሮስን አነጋግረናል። ያነጋገራቸው ወይም ያወያያቸው የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሶሎሞን ክፍሌ ነው።
ዶክተር በየነ ጴጥሮስ በቅድሚያ ለትብብሮ ላመስግን።
አይ መልካም፣ እናንተ የመሰጣችሁን እድል አመሰግናለሁ።
በዚህ በአቋም መግለጫው ተራ ቁጥር 4 ላይ ኢህአዴግ በአምባገነናዊ የከፋት ለግዛ ስልቱን በመጠቀም ለዘመናት አብረው የኖሩትን ህዝቦች ማጋጨቱን የአቋም መግለጫችሁ ይገልጻል። በየት አካባቢ ነው በተጨባጭ ግጭቶች የታዩት? በእነማን መካከል? እስቲ ይህንን የሚያብራሩልን።
እንግዲህ አንደኛ እኛ ሀገር አቀፍ ፓርቲ ነን እና ጉዳዮቹ በኢትዮጵያ ምድር የተከሰቱትን ሁሉ በአጠቃላዩ ለማስቀመጥ ፈልገን ነው። አንዳንድ ሁኔታዎቹ ሆነ ያለፉትን ይከስታልተኝ በጣም በቅርቡ አሁን በወላይታና በስዳማ ዞኖች መካከል ግጭት ፈጥሮ አሁን ህዝቡ ፍጥጫ ላይ ነው አለው። የዚህ ግጭቱ መንስኤውም በወላይታ ዞን ውስጥ የሚታወቁትን አንድ 8 ቀበሌዎች ድንበራቸው ለአመታት እኛም ከልጅነትም ጀምረን እንደምናውቀው ከዚያም በፊት አንድ የብላቴ ወንዝ እንዲባል ነው እዚህ ከደጋው የጉራጌና ሀዲያ ተራራዎች ተነስቶ ሄዶ አባያ ውስጥ የሚገባ አንድ ወንዝ አለ። ያ ስዳማንና ወላይታን እንደሚከፍል ይታወቃል። አሁን በምን ታምር እንደሆን ስዳማው በዚህ ወደ ወላይታ ወገን ይዞታ ይገባዋል በሚል 8 ቀበሌዎችን ወደዛ ከልላለን ብለው አንድ ሰው በጀመረው እንቅስቃሴ ህዝቦቹ ተጋጭተውም ከዚያም በላይ አልፎ ለመሄድ ከፍተኛ ፍጥጫ ላይ ነው ያሉት። ይሄ በጣም ወቅታዊ የሆነ ችግር ነው። ሌሎቹ እንግዲህ ድንበር ክልላ አካባቢ የሚፈጠሩ ምን ችግር ቁጥር አላቸው። ዞኑ ከዞን ጋር ይጋጫል። ወረዳ በቋንቋ በዚያው ቋንቋ ክፍያውን ቢሆን ትክክለኛው የህዝብ አስተፋፈር ቆጠራ ተደርጎለት ሳይሆን ዝም ብሎ እንዲሁ አንደኛውን ወገን እነሱ በሚሉት ሂሳብ ውስጥ ነው የሚፈቱት። ፖለቲካ ጠቀሜታ አንጻር ለማስደሰት ሌላኛውን ለመቻል የተፈጠሩት የድንበር ግጭቶች በጣም የሰለቸን ሆኗል። ህዝብም ከፍተኛ መስዋዕትነት እየከፈለ ነው እና ከዚያ አልፎ እንግዲህ ሁለት ክልሎች በሚገናኙበት አካባቢዎች አሁን በኦሮሚያ ክልልና በሶማሌ ክልል ያለው በጣም ጎልቶ የሚታወቅ ነው። በዛት የምንነገርለትና ብዙ ህዝብ መስዋዕትነት የከፈለው በትግራይና በአማራ መሀል ያለውም እዚሁ መፍትሄ ያጣ ድንበር ጉዳይ ነው። እንደዚሁ በአሁኑ ወቅት የማንነት የአካባቢ በእኔ ብሔር ብሔረሰብ ስሪት አለልኝ የሚባሉት ጥያቄዎች ደግሞ በከፍተኛ ደረጃ ህዝቡን እያጋጨ ነው። ከዚህ በፊት ስለዚህ ነገር አስቦ የማያውቀውን ህዝብ ሁሉ የሚያነሳሳ ስሜት ቀስቃሽ የሆኑ አካሄዶች ማለታችን ነው።
ስለ ግብር ጫናና የማዳበሪያ ዕዳም አንስታችኋል በዚህ መግለጫ። በዚህ ላይ ከሰሞኑ ሁኔታ ጋር አያይዘው የሚሉን ነገር አለ ዶክተር በየነ?
አንደኛ የግብር ጫና በአሁኑ ጊዜ በተለይ በንግዱ ማህበረሰብ ላይ የዕለት ገቢ የሚል እንደው ምክንያታዊነትን ያልተከተለ በነስር ዝም ብሎ በፈለጉት ላይ መቆለል፣ ነጋዴው ህብረተሰብ በተለይ የዝቅተኛውን ነጋዴ ማለት ነው በትንሹ ጨጭሮ የሚያድረውን ሌላ ቀርቶ መንገድ ላይ ቡና እያፈሉ ለመተዳደር የሚሞክሩ ወጣት ሴቶች አሉ። ነጋ ላይ ሁሉ ጨርሶ እኔ በቀን 50 ብር ሰርቼ የማልገባ ሴትዮ የቀን ገቢዬን 5000 ብለዋል የሚሉት አይነት እኮ ብሶት ነው የምንሰማው። ይሄ ጨርሶ ህዝቡን ያወቀ ህዝቡም የንግድ ፈቃዱን ሁሉ ለመለስ እየተሯሯጠ ያለበት ሁኔታ ይፈጥሯል። ይሄ ጨርሶ ህዝቡን ፕሮግሮ ለፍቶ ትንሽ ቤተሰብ መተዳደሪያ የምትሆነውን ለማፍራት የሚያደርገውን ጥረት ያፈሰመ ተስፋ ያስቆረጠ በዚህም የደነገጡ ሰዎች አንድ ሰው ስለ መሞታቸው ደንግጠው ተመኖ ይሄ ነው በቀን 5000 ነው ስንት ነው የሚል እንደ ትንሽ እቺ የምናቃት እቺ ኮስት በቀን ምናልባት ከመቶ ብር 200 ብር በላይ የማታልፍ ገቢ ያላቸው ነው የሚካሽተው የሚሉትን ሁሉ ግብር እየከመሩ ሰው አሁን እጅግ በጣም በተከፋበትና የት እንግባ ብሎ ተስፋ በተቆረጠበት ጊዜ ነው ያለ ነው። በከተማዎቹ ማለት ነው። በባላገሩም የመሬት ግብሩ ይዞታው ጨርሶ ታሳቢ ሳይደረግ ከፍሬ ሄክታሮች ያሉት መሬት የሚያዝ እንዴት እንደው ይበረ ግንባር የምትሆነውም ያዝ ግብሩ ያው ነው የማይወጣው ሆኗል። መፈልጊያ ከተው መሬቱ ትቀማለህ ነው የሚባለው። እና እዚህ አይነት ጭካኔ እያሳዩ ነው። ሌላው ማዳበሪያን አስገድገውም እንዲወስዱ ያደርጋሉ። ያ ማዳበሪያ ለምሳሌ አሁን አገሪቷ በፀሐይ የተከታች ነው፣ በድርቅ ይባላል። ቀደም ብሎ ማዳበሪያ አፈር ላይ ተዘርቶ ነው ብሎ ተዘራው። ያ እህል ሳይበቅል ብቅር ተቃጥሎ ብቅር ምን ብል ለዚህ ምንም ታሳቢ የሚደረግ ሁኔታ የለም። ያንን ዕዳ ክፈሉ ነው፣ ባላመረተ ከየት አምጥቶ ነው የሚከፍለው? አንዳንድ አካባቢዎች ማዳበሪያ መጠቀም የማይፈልጉ አሉ። ለምሳሌ ወደ ደቡብ ምዕራብ ወደ ቤንች ማጂ ከፋ ሲባ ይሄ ወደዚህ በጣም ብዙ ልምላሜ ብዙ ጫካ ያለው እነዚህ ቡና አካባቢዎች ተራራማ አካባቢም ስለሆነ ማዳበሪያም ቢዞሩ ዝናብ አጥቦት ነው የሚወርደው። ስለዚህ ገበሬው ያውቀዋል፣ አይጠቅምም የሚል ተቃውሞ በማዳበሪያ አይጠቅምንም ለእኛ መሬት አይሆንም የሚል ተቃውሞ ያሰሙ የአካባቢው ገዢዎች ወረዳ አስተዳደሩ ምኑ የሽያጩን ኮታ ማሟላታቸውን ነው የሚያዩት። ሽያጩ ኮታ ማሟላቱ ለምንድን ነው ግድ የሚሆነው? ነጋዴው ኢህአዴግ ነው። ኢህአዴግ ኩባንያዎች ናቸው ማዳበሪያ ነጋዴዎች። ማዳበሪያው በነጻ ገበያ እጅ አይደለም ያለው። ስለዚህ ከገበሬውን ለመጥቀም ሳይሆን በማዳበሪያ ንግድ ንግድ ለማትረፍ ኢህአዴግ ልማት ሁሉም አለው የአማራ ልማት፣ ኦሮሞ ልማት፣ የትግራይ ልማት የሚባሉት ሁሉ የእነሱ ንግድ ስለሆነ የእነሱ ትርፍ ነው እንጂ የሚከተሉት የገበሬውን ጥቅም አይደለም። እና ይህን ማለታችን ነው። ግብሩ በከተማውም በባላገሩም ከፍተኛ ጫና እጃችን ላይ ፈጥሮ ነው ያለው የሚል ወቀሳ አስቀመጥነው ማለት ነው።
ዶክተር በየነ በአስቸኳይ ጊዜ አዋጁና በመንግስትና 16 ተቃዋሚ ፓርቲዎች መካከል ስለተጀመረው ድርድር አስተያየቶን ካገኘሁ አበቃለሁ።
አስቸኳይ ጊዜ አዋጁ የህዝባችንን ህገ መንግስታዊ መብት የረገጠ ነው። ህዝባችን አሁን እንደምናየው በራሱ በሰላም የሚኖር ህዝብ ነው። ይህንን አስቸኳይ ጊዜውን አዋጅ ቆስቁሰው ተግባር ላይ የሚያውሉት አንድ የፈለጉትን ግለሰብም ወገን ለመጉዳት ሲፈልጉ ነው፣ ከምናየው ለማሰር ሲፈልጉ ነው እንጂ እንዲያው የኢትዮጵያ ህዝብ በመቶ ያው ስነ ስርዓት ነው ማክበር የሚያውቅ ነው። በዚህ አይጠረጠርም። ከዚህ መካከል ሰልፎች አይኖሩም፣ ተቋም አይኖሩም ምናምን ተብሏል፣ ዝም ብሏል ጊዜ ውስጥ የሚደርስ ድረስ። ስለዚህ ይህንን ፈሪዱላ አድርገውት አስቸኳይ ጊዜ አዋጁን እንደ ማስፈራሪያ ሀገሪቷ ውስጥ እንዲናኝ አድርገው የሚቆይበት ሁኔታ አሁንም ቢሆን ለመተንበይ አስቸጋሪ ነው። ሀገሪቷን በዚህ በኮማንድ ፖስቱ ስር የዚህ ነጻነት ገፍተውና ረግጠው የማቆየት ምኞት እንዳላቸው የሚያስጠረጥሩ ነው እያገኘ ነው ነው። ስለዚህ አላስፈላጊ ነው እና የኢትዮጵያ ሁኔታም ለዚህም የሚያበቃም አይደለም እና ይሄ ፖለቲካ እንቅስቃሴ እንዳናረግ፣ ሰልፎች እንዳንጠራ፣ ህዝባዊ ስብሰባዎችን በስፋት እንዳናረግ እንዴት አድርገው ከህዝብ ጋር መገናኘት ይቻላል? እና ይነሳ ነው የምንለው። ፋይዳ የለውም። ለማጥፋት ሲፈልጉ ነው የሚንቀሳቀሱበት በዚያ ድንጋጌ። ሌላው ሌሎች ፓርቲዎች እኛ ውጭ ያሉት ከኢህአዴግ ጋር ውይይት እያደረጉ ነው የሚባለው ላይ ያ እምነት የለንም። የኢትዮጵያን የፖለቲካ ምህዳር መደራደር ነው ዋናው ቁም ነገርና አስፈላጊው። ከዚያ ውጭ ምን መደራደር እንደሚችሉ አላውቅም። የግል ጥቅማቸው ነው። ድሮ ለአብዛኛዎቹም ኢህአዴግ ድሮንም ቀለብ የሚሰፍርላቸው ናቸው። ከዚያ ከሚያደርጉት የግንኙነት ወይም እነሱ እየተደራደሩ ነው የሚሉት ምክንያቱም ለመደራደሩ እኛ ወገንተኛ ያልሆነ ባለሙያ ዜጎች ያደራደሩን ነበር ያልነው። አሁን እርስ በራሳቸው አንደኛውን ሰብሳቢ አድርገው በተለያየ ስም የተደራጁ ድርጅቶችን አዳራሽ ሞልተው በዛ ባክል ተደራደሩ ብሎ ነገር ይሄ ጨረባ ድግስ ነው። እንደ በአዳራሽ በጉባኤ መቼም ድርድር አይቻልም። አንድ ለአንድ ደግሞ ጉዳዩን አስቀምጠው ነው እንጂ ተሰጥቶ መቀበል የሚቻለው ከፕሮፓጋንዳ ጠቀሜታ ያለፈ ኢህአዴግ ለህዝብ ግንኙነት ፍጆታ የሚያካሂደው ነገር ነው። እዚህ ውስጥ ሀገራችንና እጃችንን የሚጠቅም ነገር ይወጣል የሚል እምነት የለንም።
ዶክተር በየነ ጴጥሮስ ለሰጡ ማብራሪያ በጣም አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።